voiceamerica.com.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ግንቦት 4 2012 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያ አሁን ስልጣን ላይ ያለው መንግስት ከመስከረም በኋላ የሚኖረውን እጣ ፈንታ የሚወስን የህገ መንግስት ትርጉም ሂደት ጀምራለች።
አንደኛው መንግስት በአስቸኳይ ሁኔታ ውስጥ ሆኖ ምርጫ ማድረግ ያልቻለ እንደሆነ ምርጫ ማድረግ እስከሚችል ጊዜ ድረስ በስልጣን የሚቆይ ስለመሆኑ ካሉት ድንጋጌዎች እንዲሁም ደግሞ ህገ መንግስቱ ላይ ከተቀመጡ የተለያዩ መርሆች የአርቃቂዎቹንም ሐሳብ ጨምሮ በዛ አግባብ ሊወስኑ ይችላል።
በዚሁ ክርክርና ግንኙነት ውስጥ የሰው ልጅ ህይወት የሰው ልጅ ደህንነት አለ። እሱንም የማሰብ ኃላፊነትም ግዴታም አለባቸው።
ህጋዎች አነጋግረናል። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮኛል። ቨርጂኒያ ከሚገኘው ከመኖሪያው ነው ያቀናበረ ያለው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምን አምሽታችኋል። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት 2424 ሰዎች የላቦራቶሪ ምርመራ ተደርጎላቸው 11 ሰዎች ኮሮና ቫይረስ እንደተገኘባቸው ተገልጿል። ከ19 እስከ 47 የእድሜ ክልል ያሉ ወንዶች መሆናቸውን የጤና ሚኒስቴር በፌስቡክ ገጹ አስታውቋል። ከነዚህ ውስጥ 8ቱ በአፋር ክልል ሰመራ ለይቶ ማቆያ፣ አንድ ሰው ከትግራይ ክልል መቀሌ ለይቶ ማቆያ፣ አንድ ሰው ደግሞ ከሶማሌ ክልል ጅግጅጋ ለይቶ ማቆያና ሌላ አንድ ሰው ከአማራ ክልል ሰሜን ሸዋ ዞን አጣዬ ከተማ ለይቶ ማቆያ የሚገኙ መሆናቸው ተገልጿል። በአጠቃላይ በአሁኑ ሰዓት ቫይረሱ በምርመራ የታወቀላቸው ሰዎች ቁጥር 261 መድረሱ ነው። ስፔን ከሌላ ሀገር የኮሮና ቫይረስ እንዳይገባባት ለመከላከል ከውጪ የሚገቡ ተጓዦች ለሁለት ሳምንታት ራሳቸውን ለይተው እንዲሰነብቱ ልታደርግ ነው። ይህ ግዴታ ለጉብኝት የሚገቡትንም ከውጭ የሚመለሱ ዜጎቿንም እንደሚመለከት ነው የጤና ሚኒስቴሩ ያስታወቀው። ስራ ላይ የሚውለው ከፊታችን አርብ ጀምሮ ነው። በ14ቱ ቀናት ውስጥ መውጣት የሚችሉት ምግብ ለመግዛት ወይም ሐኪም ቤት ለመሄድ ብቻ መሆኑም ተጠቁሟል። ቻይና በአገር ውስጥ የቫይረሱ መዛመት በከፍተኛ ደረጃ መቀነሱን ተከትሎ ተመሳሳይ መመሪያ ስራ ላይ ያውላለች። በዓለም ዙሪያ መንግስታት የቫይረሱን ስርጭት ለመቆጣጠር ስራ ላይ ያዋሏቸውን መመሪያዎች እየገመገሙ ናቸው። የደቡብ ኮሪያ ባለስልጣናት የቫይረሱ እንደገና መዛመት ስጋት አሳድሮባቸዋል። በቅርቡ በዋና ከተማዋ ሶል ቫይረሱ የተዛመተባቸው የምሽት ክበቦች የተገኙ ሰዎችን እየተከታተሉ ናቸው። መንግስታት በቫይረሱ ከተጠቁ ጋር ንክኪ ያላቸውን ሰዎች ተከታትሎ ማግኘትና መመርመርን ትልቅ ትኩረት ሰጥተው እየተንቀሳቀሱ ናቸው። በዩናይትድ ስቴትስም ትልቅ ትኩረት የተሰጠው ሲሆን የፕሬዝደንት ትራምፕ አስተዳደር እስካሁን 9 ሚሊዮን የሚሆኑ ሰዎች ተመርምረዋል ብሏል። የምርመራ አቅሙን ለማሳደግም እየተሰራ እንደሆነ አመልክቷል። ሲንጋፖር የተዘጉ እንቅስቃሴዎችን የመክፈት ሂደት ጀምራለች። ዛሬ ነዋሪዎች ወደ ጸጉር ቆራጭ ቤት፣ ዳቦ ቤት፣ ልብስ ማጠቢያዎች ወዘተ እንዲሄዱ ተፈቅዷል። ህንድ ደግሞ ካለፈው መጋቢት ወዲህ ለመጀመሪያ ጊዜ አንዳንዱን የባቡር አገልግሎት ከፍታለች። ተሳፋሪዎች የሰውነት ሙቀታቸው መለካትና ማህበራዊ መራራቅን ማክበር ይኖርባቸዋል ተብሏል። ይበዚህ እንዳለ ሀገሮች የተገደቡ እንቅስቃሴዎቻቸውን እንደገና ከመክፈታቸው አስቀድሞ ወረርሽኙ በቁጥጥር ስር መዋሉን እንዲያረጋግጡ የዓለም የጤና ድርጅት ምክር እየሰጠ ነው። የWHO ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትናንትና በሰጡት ቃል ቫይረሱ እንደገና መዛመት ቢቀጥል የሚከታተሉበትና እርምጃ የሚወስዱበት የቅኝት ስርዓት ማዘጋጀት እንዳለባቸው አሳስበዋል። መዛመቱ ቢቀጥል የጤና ስርዓቶቻቸው መቋቋም መቻላቸውንም ማረጋገጥ ይኖርባቸዋል ብለዋል። ከዚህም በተጨማሪ በአሁኑ ጊዜ በዓለም ዙሪያ ጥናት እየተደረገባቸው ካሉ በርካታ የኮሮና ቫይረስ መከላከያ ክትባቶች ውስጥ እሳቸው አበይት ሲሉ የገለጿቸው 7 ወይም 8 ተስፋ የተደረገባቸው እንዳሉ አመልክተዋል። ከጥቂት አመታት በፊት የመከላከያ ክትባት ለህዝብ ለማድረስ አመት ወይም አመት ከመንፈቅ መውሰዱ አይቀርም ተብሎ ይተበቅ እንደነበረ ዶክተር ቴድሮስ አስተውሰዋል። አሁን ግን ባለፈው ሳምንት ቃል በተገባው የ8 ቢሊዮን ዶላር ድጋፍ ሂደቱን ለማፋጠን ጥረት እየተደረገ መሆኑን ነው የገለጹት። የዩናይትድ ስቴትስ የጆንስ ሆፕኪንስ ዩኒቨርሲቲ አሃዛዊ መረጃ እንደሚያመለክተው በዓለም ዙሪያ በአሁኑ ወቅት በኮሮና ቫይረስ የተጠቁት ሰዎች ቁጥር ከ4.2 ሚሊዮን አልፏል። ከ286 ሺህ በላይ ለህልፈት ተዳርገዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የግብር ክፍያና የገንዘብ ይዞታ ሰነዶች ይፋ እንዲደረጉ ሲጠየቅ ቆይቷል። ይህም በሚመለከት በሶስት የፍርድ ቤት ውሳኔዎች ላይ የቀረበውን ይግባኝ በተመለከተ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዛሬ ክርክሮችን ያዳምጣል። አዳነች ፍስሐዬ ዝርዝሩን ይዛለች።
በርካታ የዩናይትድ ስቴትስ የተወካዮች ምክር ቤት ኮሚቴዎችና አንድ የኒውዮርክ ወረዳ ጠበቃ የፕሬዝደንት ትራምፕ የግብር ክፍያና የገንዘብ ይዞታ ሰነዶች ይፋ እንዲሆኑ የሚጠይቅ መጥሪያ ባለፈው ዓመት አቅርበዋል። ትራምፕ ታዲያ በመጥሪያው ላይ ይግባኝ ብለዋል። መጥሪያው የጠየቀው ማዛርስ በተባለው የገንዘብ ሂሳብ ኩባንያ እንዲሁም በጀርመኑ ዶቼ ባንክና በካፒታል ዋን ባንክ ያሉትን የፕሬዝደንት ትራምፕ የገንዘብ ይዞታ መረጃዎች ለማግኘት ነው። ትራምፕ በበኩላቸው የግላቸውና የኮርፖሬት የገንዘብ ይዞታቸው በግል ይዞታነት እንዲጠበቅ እንጂ ይፋ እንዲሆን አይፈልጉም። የግብር አከፋፈል ሰነዳቸውም እንዲታወቅ አይፈቅዱም። በዘልማድ ዩናይትድ ስቴትስ ውስጥ ለፕሬዝዳንትነት የሚወዳደሩ ሰዎች የግብር አከፋፈል ሰነዳቸውን ለሕዝብ ይፋ ያደርጋሉ። ይህ የሚደረገውም የግብር አከፋፈላቸው ጽዱ ይዘት ያለው መሆኑን ወይም አለመሆኑን እንዲታወቅ ሲባል ነው። አንድ ዝቅተኛ ፍርድ ቤት የሰጣቸው ውሳኔዎች የትራምፕን ፍላጎት የሚጻረሩ ቢሆኑም ፕሬዝደንት ትራምፕ ለጠቅላይ ፍርድ ቤት ይግባኝ በማለታቸው ሰነዶቹ እስካሁን ባለው ጊዜ በሚስጥር እንደተያዙ ናቸው። ሰነዶቹ ይፋ እንዲሆኑ የተጠየቀበት ምክንያት በሁለት ነጥቦች ላይ ትኩረት ለማድረግ ሲባል መሆኑ ተገልጿል። አንደኛው በትራምፕ የባንክ ሂሳብ አሰራር ውስጥ ሕገወጥ ተግባር ተፈጽሞ ከሆነ የምክር ቤት ኮሚቴዎች እንዲመረምሩት ነው። ሁለተኛ ደግሞ ከፕሬዝዳንቱ ጋር የፍቅር ግንኙነት ነበረን የሚሉ ሁለት ሴቶች በአደባባይ እንዳያወጡት ለማስቆም ሲባል በቀድሞው ጠበቃቸው ማይክል ኮን በኩል ለሁለቱ ሴቶች ተሰጠ የሚባለውን ገንዘብ በሚመለከት ፕሬዝደንት ትራምፕንና የንግድ ተቋማቸውን ለመመርመር ነው። ጠቅላይ ፍርድ ቤቱ የሚያዳምጠው ክርክር የተወካዮች ምክር ቤት ኮሚቴዎች የፕሬዝደንት ትራምፕ የግል ሰነዶች ይፋ እንዲሆኑ ለሶስተኛ አካሎች መጥሪያ የማቅረብ ህገ መንግስታዊ ስልጣን ይኖራቸው እንደሆነ የሚመረምር ነው ተብሏል። በኮሮና ቫይረስ መዛመት ምክንያት የጠቅላይ ፍርድ ቤቱ 9 አባላት ክርክሩን የሚያዳምጡት በስልክ በኩል ነው። በመጪው ወር ብይን ይሰጡበታል ተብሎ ይጠበቃል።
ከመንግስት ገንዘብ 50 ሚሊዮን ዶላር በላይ መዝብረዋል ተብለው የተከሰሱት የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዝዳንት ፌሊክስ ቼኬዲ ጽህፈት ቤት ዋና ሹም አልሰረኩም ሲሉ አስተባበሉ። በሙስና ወንጀል በሀገሪቱ የተከሰሱ ከፍተኛው የመንግስት ባለስልጣን መሆናቸው ነው። ቫይታል ካሜሬ ከታሰሩ አንድ ወር ገደማ ሆኗቸዋል። በዋስ ልለቀቅ ብለው አመልክተዋል። አቃቤ ሕግ ተከሳሹ በበላይነት ከሚመሩት የፕሬዝደንቱ የመኖሪያ ቤቶች ግንባታ መርሃ ግብር ከተመደበ ገንዘብ ላይ ሰርቀዋል ተብለው ነው የተከሰሱት። ፋተኛ ከተባሉ እስከ 20 ዓመት የሚደርስ የእስር ቅጣት ሊያስፈርድባቸው እንደሚችል ተመልክቷል። የሴኔጋል ፕሬዝዳንት ማኪ ሳል በሀገሪቱ የኮሮና ቫይረስ ስርጭትን ለመቆጣጠር የተወሰዱ የተለያዩ ገደቦችን ከዛሬ ጀምሮ ማላላት እንደሚጀምር አስታውቀዋል። አብያተ ክርስቲያናትና መስጊዶች ይከፈታሉ ብለዋል። በሀገሪቱ ትናንትና የተመዘገቡት የአዲስ ተጠቂዎች ቁጥር ከሁዱ በ30% የበለጠ ሆኖ ተገኝቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice
of America. አመሰግናለሁ ቆንጂት ለዘገባው። ቨርጂኒያ ከሚገኘው ቤቷ ነው የዕለቱን ዋና ዋና ዜና ያሰማችን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ግንቦት 4 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በህዳሴ ግድብ ላይ ትናንት በተካሄደው በጠቅላይ ሚኒስትሩ የተመራ የከፍተኛ ደረጃ ስብሰባ ላይ ከውሃ መስኖና ኢነርጂ ሚኒስትሩ ከዶክተር ስለሺ በቀለ ጋር የጀመርነው ቃለ ምልልስ በዚህ ምሽት ይቀጥላል።
የህዳሴ ግድብ በሰብ ነው ለህዝብ የገባነው ቃል መድረስ የሚችልበት ሁኔታ እና የመገምገም ይህም እንግዲህ ግድቡን የመስራት ራሱ ነው የሆነ ከዚህ አይነት የጤና ሁኔታ ጋር ተገናኝቶ የሚያድሩ የሚያሳድሩ ተጽዕኖዎች አሉ። እነሱም እንደዚሁ ኢምፖርታንት ናቸው። ፖለቲካል ጉዳዮች አሉ። ከምርጫ ከመሳሰሉት ነገሮች ጋር ተያይዞ አንኳር የሆኑት ነገሮች እንደዛ ይታያሉ። ነገር ግን ከግድቡ የግንባታ ሁኔታና በተለይም ከታችኞቹ ሁለት ሀገሮች ጋር ያለውን የድር ሁኔታ የማየት ጉዳይን የበለጠ ትኩረት የተሰጠው ነው በዚህ ስብሰባ
ይመለሳሉ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ አሁን ስልጣን ላይ ያለው መንግስት ከመስከረም በኋላ የሚኖረውን እጣ ፈንታ የሚወስን የሕገ መንግስት ትርጉም ሂደት ጀምራለች። በሀገር ውስጥም ሆነ ውጪ የሚገኙ ኢትዮጵያውያን ባለሙያዎች ግብአት ሊሆኑ የሚችሉ አስተያየቶችን እንዲያቀርቡ ሕዝቡም በተለይ ክፍት የሚሆነውን ሂደት እንዲከታተል ጉባኤው ጥሪ አቅርቧል። የአሜሪካ ድምጽ ያነጋገራቸው የሕግ ባለሙያዎችም የሂደቱ አሳታፊነት በጣም አስፈላጊ መሆኑን ተናግረዋል። እስክንድር ፍሬው ተጨማሪ አለው።
ኮሮና ወረርሽኝ የኢትዮጵያን ፖለቲካ የጊዜ ሰሌዳ አፋልሷል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን ማካሄድ እንደማይችል ማሳወቁን ተከትሎም እነሆ መፍትሄ ፍለጋው ቀጥሏል። የምርጫ ጊዜ መፋለሱም አሁን ያለው መንግስት የአምስት ዓመት የስልጣን ጊዜውን ከሚያጠናቀቅበት ወቅት ጋር ተገጣጥሟል። እንደዚህ አይነት ሁኔታ ውስጥ ስላለ መንግስት ቀጣይ እጣ ፈንታ ህገ መንግስቱ በትክክል ምን መፍትሄ እንዳለው ግን በግልጽ አይታወቅም። የህዝብ ተወካዮች ምክር ቤት ህገ መንግስታዊ ትርጉም ይሰጥ ሲል ጉዳዩን ለፌዴሬሽን ምክር ቤት መርቷል። ለፌዴሬሽን ምክር ቤት የደረሰውን ጥያቄ መነሻ ያደረገው የህገ መንግስት ጉዳዮች አጣሪ ጉባኤ ደግሞ በፍጥነት ወደ ስራ መግባቱን አስታውቋል። ጥያቄው ከደረሰው ከሚያዝያ 28 2012 ጀምሮ ለጉዳዩ ልዩ ትኩረት በመስጠት እየተንቀሳቀሰ መሆኑን ነው አጣሪ ጉባኤው ያስታወቀው። ጉዳዩን ለመመርመር ሰፊ ጊዜ የሌለ መሆኑን እንደሚገነዘብ ያስታወሰው ጉባኤው ይህም ሆኖ ግን ባለሙያዎችን ማሳተፍ ሂደቱን በህዝብ ዘንድ ተአማኒ እንደሚያደርገው እምነቱን አንጸባርቋል። የአሜሪካ ድምጽ ያነጋገራቸው አንዳንድ የህግ ባለሙያዎችም የተለያዩ ወገኖች ሐሳብ መደመጥ እንዳለበት ገልጸዋል። የህግ ባለሙያው አዲ ደቀቦ ይህንን አስተያየት ካንጸባረቁት የዘርፉ ባለሙያዎች አንዱ ናቸው።
አንደኛው መንግስት በአስቸኳይ ሁኔታ ውስጥ ሆኖ ምርጫ ማድረግ ያልቻለ እንደሆነ ምርጫ ማድረግ እስከሚችል ጊዜ ድረስ በስልጣን የሚቆይ ስለመሆኑ ካሉት ቅድም ከተጠቀሷቸው ድንጋጌዎች እንዲሁም ደግሞ ገመንግስቱ ላይ ከተቀመጡ የተለያዩ መርሆች የአርቃቂዎቹንም ሐሳብ ጨምሮ በዛ አግባብ ሊወስኑ ይችላል። ሁለተኛው አማራጭ ደግሞ አምስት አመቱ ሲያልቅ የመንግስት በአስቸኳይ ሁኔታ ውስጥ ቢሆንም ምርጫ ማድረግ አለበት ብለው ውሳኔ ሊሰጡ ይችላሉ። ከሁለቱ አንዱ ነው የሚሆነው። ይህንን ሲያደርጉ ማድረግ ያለባቸው ነገር ያለ ይመስለኛል። እሱ ላይ ነው ሪፍሌክት ማድረግ የፈለኩት። በተወሰነ መልኩ ከዚህ ቀደም በነበረው ሂደት የገለልተኝነት ጥያቄ ነበረባቸው ተቋሙ ላይ የህገ መንግስት አጣሪ ጉባኤውን ለማስቀረት ሲሉ በተለይም ሐሳብ አለኝ የሚሉ በህገ መንግስት ላይ ጥናት ያደረጉ የህግ ባለሙያዎችን ጨምሮ ወይም ደግሞ ፖለቲካ ፓርቲዎችም ኢንተርስ ላላቸው ማለት ነው ጉዳዩ ላይ መንግስት ያቀረበው ሐሳብ ህገ መንግስታዊ አይደለም የሚሉበትን ምክንያት ለህገ መንግስት አጣሪ ጉባኤ ማቅረብ ያለባቸው ይመስለኛል። ይሄንን አስመልክቶ በፈረንጆቹ ሀገር አሚከስ ኩሪ ይሉታል በላቲን ቋንቋው በእንግሊዝኛው friends of the court ይሉታል። ማንኛውም ሐሳብ አለኝ የሚል ምሁራን በህገ መንግስት መተርጎም ሂደት ያንን ጉዳይ አስመልክቶ ያለውን ሐሳብ ጉዳዩን ለያዘው ተቋም ማቅረብ የሚችልበት ስነ ስርዓት ማለት ነው። ይሄንን አስመልክቶ እኛው ሄደን ኩተቀበሉኝ በሚንልበት ጊዜ የሚቀበሉበት ስርዓት አይነት አይደለም ኢትዮጵያ ውስጥ ያለው። ነገር ግን የህገ መንግስት አጣሪ ጉባኤ ማቋቋሚያ አዋጅ ላይ በግልጽ እንደሰፈረው ከማንኛውም ከመንግስታዊም ይሁን መንግስታዊ ካልሆኑ ከግለሰቦችም ጭምር ሐሳብን መሰብሰብ የሚችል ስለመሆኑ ይደነግጋል። ስለዚህ እቺን መነሻ አድርጎ ለገለልተኝነት ጥያቄም እንዳይነሳ ለህገ መንግስታዊ ፍርአት መጎልበትም ጭምር እንደ አንድ በጣም ጥሩ ፕሬዚደንት ለኛ ብቻ ሳይሆን ለሚመጣውም ጄኔሬሽን ለሌላውም ዓለም ጭምር ምሳሌ ሊሆን እንዲችል አድርጎ ማንኛውም ሰው ክፍት ቢያድርጉላቸውና ህገ መንግስታዊ አይደለም የሚሉበት ምክንያት ሌሎች ሰዎችም እንዲያቀርቡ ቢደረግ ወይም ደግሞ ድርጅቱ ህገ መንግስታዊ ነው የሚሉበት ምክንያት እንዲያቀርቡ ቢደረግ መልካም ይመስለኛል።
ህገ መንግስት የመተርጎሙ ሂደት ምን ሊመስል እንደሚችል የጠቆሙት ደግሞ ሌላው የህግ ባለሙያ አቶ ኤርሚያስ የማነብርሃን ናቸው።
11 አባላቶች አሉ። ወቃቀሩ የህግን የፖለቲካን ታሳቢ የቴክኒክን ጉዳዮችን ታሳቢ ያደረጉ ናቸው። የጤና ባለሙያዎችም ሊያማክሩ ይችላሉ። የኢኮኖሚክ ባለሙያዎችም ሊያማክሩ ይችላሉ። በዚሁ ክርክርና ግንኙነት ውስጥ የሰው ልጅ ህይወት የሰው ልጅ ደህንነት አለ። እሱንም የማሰብ ኃላፊነትም ግዴታም አለባቸው በዚህ ሂደት ውስጥ ማለት ነው። የህገ መንግስት አጣሪ ጉባኤ እንደውም ካየኸው ምዕራፉ የት ነው ያለው? ያለበት ምዕራፍ ስለ ፍርድ ቤት በሚደነግገው ድንጋጌ ነው። እንግዲህ ህገ መንግስታዊ ፍርድ ቤት ለማውጣት ያሰቡ ይመስለን ነበር። በኋላ ላይ ያው ፖለቲካውን ተማመስኑ ወደ አማካሪነት የቀየሩት ነው የሚመስለውና የፍርድ ቤቶች ስልጣንና ኃላፊነትን በሚደነግገው ምዕራፍ ውስጥ ነው ያለው። ፍርድ ክርክር ሙግት እንዴት ይመራል? እንዴት ይካሄዳል? አንዱ ወገን ብቻ አታዳምጥም። ግራና ቀኝ ተከራክሮ አይቶ ማከራከር ግዴታ ተከራካሪ ወገኖች ኤክስ እና ዋይ ተሰይመው አይደለም። አጠቃላይ አሁን ይሄ ፖለቲካዊ መፍትሄ የሚባለው የቀረቡበት ሐሳብ አለ፣ አውዶ አለ፣ ይሄን ዲሸራሽል ተበተረበት አለ። እኛም እዚህ ምን ሰጣቸው ሐሳቦች አሉ፣ ሌሎች ሀገሮች ተሞክሮች አሉ፣ ህገ መንግስቱ ቅድም ያልኩ አላማው አለ፣ የተለያዩ አንቀጾች አሉ። እነዚህን ሁሉ ታሳቢ አድርገው በመመርመር በመፈተሽ ተራማጅ የሆነ ቃለ ጉባኤም ካለ እሱን መሰረት አድርገው ኋላ ቀርም ከሆነ ግዴታ በስ የመጠርነፍ ግዴታ የለባቸውም። ለመረዳት ያህል ያላቸው እንግዲህ ቅድም ባልኩ መሰረት እነዚህን አይተው ነው የሚወስኑ። ካየኸው ደግሞ የሚመሩት ማን ናቸው ካልክ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት ናቸው የሚመሩት። ስለዚህ ሞስት ላይክሊ ሙሉ በሙሉ የፍርድ ቤትን ሂደት ይከተላል ባንልም የመመርመር የመጠየቅ ማስረጃዎችን የማምጣት ፍሬ ነገሮችን የመለየት መፍትሄዎችን ያመጣሉ ብለን ነው የምናስበው። ክርክር ማለት ይሄ ነው። ባይ ዘ ዌይ አከራካሪ ጉዳይ ሲከሰት መፍትሄው የማይታወቅ ፎር ግራንትድ ያልሆነ ማለት ነው። ጁሪስፕሩደንሱን የህገ መንግስታዊነትን ለማጽናት መሰረት ይጥላል የምንለው ለዚህ ነው።
የህገ መንግስት አጣሪ ጉባኤ ትናንት ባወጣው መግለጫ በአገር ውስጥም ሆነ በውጭ ያሉ የህግ ባለሙያዎች በቀረበው ጥያቄ ዙሪያ ለአጣሪ ጉባኤው ግብዓት ሊሆኑ የሚችሉ የሙያ አስተያየቶችን በጽሁፍ እንዲያቀርቡ ጥሪ አቅርቧል። ሙያዊ አስተያየት ለማቅረብ ብቁ የሚያደርጉ መስፈርቶችንም ይፋ አድርጓል። በጉባኤው የሚለዩ ውስን ቁጥር ያላቸው የህግ ባለሙያዎች በተያዙ ጭብጦች ዙሪያ ሐሳብ የሚያቀርቡበት ለህዝብ ይፋ የሚሆን መድረክ የፊታችን ቅዳሜና ሰኞ እንደሚዘጋጅ ግን ጉባኤው አመልክቷል። ህዝቡም ሂደቱን እንዲከታተል ጥሪ አቀርቧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ እስክንድርን ለዘገባው። የትንታኔው መጽሔት ይቀጥላል። የኢትዮጵያ ጤና ሚኒስቴር ዛሬ ይፋ ባደረገው መረጃ ኢትዮጵያ ውስጥ 11 ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸው መረጋገጡን አስታውቋል። የበዙት የሚገኙት በአፋር አካባቢ መሆኑም ታውቋል። በአማራ ክልል ምስራቃዊ አካባቢ ደግሞ ለቫይረሱ የተጋለጠ ሁለተኛ ሰው ሰሜን ሸዋ ውስጥ ተገኝቷል። ዛሬ የታወቁት ሁሉም ግለሰቦች ከጅቡቲ ጋር የተያያዘ የጉዞ ታሪክ እንዳላቸውም ተገልጿል። መስፍን አራጌ ዝርዝሩን ይዟል።
ዛሬ ጤና ሚኒስቴር ይፋ ባደረገው መግለጫ የኮቪድ-19 ቫይረስ ከተገኘባቸው 11 ሰዎች አብዛኞቹ ከአፋር ክልል ናቸው። ከ15 እስከ 40ዎቹ አጋማሽ የእድሜ ክልል የሚገኙ 8 ሰዎች ከጅቡቲ ባስገዳጅ ሁኔታ ተመለሰው በሰመራ ዩኒቨርሲቲ ለይቶ ማቆያ ውስጥ የቆዩ ናቸው። የአፋር ጤና ቢሮ ኃላፊ ዶክተር ፈረጅ ረቢሳ
እንግዲህ ዛሬ የተገኙት በራሳችን ክልል በ24 ሰዓት ካደረገው ምርመራ የተገኙት 8 ከጅቡቲ የገቡ ናቸው። ሰመራ ዩኒቨርሲቲ ለይቶ
የአሜሪካ ድምጽ ሬዲዮ በቅርቡ ከርሶ ጋር ባደረገው ውይይት በተለይ በድንበር አካባቢ የሚስተዋለውን ችግር ከመፍታት አኳያ ጥረት መደረግ እንዳለበት አቅጣጫና ጥቆማ ሰጥተው ነበር። በአሁኑ ሰዓት ምን ይመስላል ያ የሰጡት ጥቆማና አቅጣጫ?
እንደተወያየነው ነው ያለው። ያው ስራው ግን በነበረበት ነው የቀጠለው። ድንበር አካባቢ ለተወሰነ ጊዜ እናቆያቸዋለን። ሰብሰብ ሲሉ ኢንፌክሽን ሪስኩም ለመቀነስ ወደ ሰመራ ዩኒቨርሲቲ የለይቶ ማቆያ ነው አጓጉዘን እዚህ አስፈላጊ ይሁን ምርመራ የሙቀት መለካት እንደዚሁም የጤና ትምህርት የሰጠን ኮይተን ግዚያቸው ሲጨርሱ ከተገኘባቸው ወደ ህክምና መስጫ ተቋማችን ነው መስጣቸው። ከሌለባቸው ደግሞ በየክልላቸው ልክ ያዘጋጀነው ሰርቲፊኬት አለ። ያንን ሰርቲፊኬት ሰጠን ነው ምንሽኛቸው።
የክልሉ መንግስት በድንበር አካባቢ በህገ ወጥ መንገድ ወደ ሀገር ቤት የሚገቡና ከሀገር ቤት የሚወጡ ሰዎች እንዳይኖሩ አስፈላጊውን ክትትል ቢያደርግም ከጅቡቲ ባስገዳጅ መንገድ እንዲመለሱ የሚደረጉ ኢትዮጵያውያን ጉዳይ እንደ ሳሰባቸው በርካታ የህብረተሰብ ክፍሎች አስተያየት ሲሰጡ ቆይተዋል። ቢሮ ኃላፊው ቫይረሱ እንዳለባቸው ማረጋገጫ የተገኘባቸው ግለሰቦች በሽታውን እንዳስተላልፉ በጥንቃቄ ይጓጓዛሉ፣ በጥንቃቄ በማረፊያ ቦታቸው ይቆያሉ ነው ያሉት።
እኛ ጋር አንድ ክፍል ለአንድ ሰው ነው ዩኒቨርሲቲ ውስጥ ያለው ማለት። ስለዚህ እዛም ጤና ባለሙያዎች ብቻ ሳይሆኑ የጸጥታ አካል አለ። ሰዎችን መነካካት ሁኔታ ነቅተው የሚጠብቁ ናቸው። ስለዚህ መጀመሪያውኑ ከዛ ከነበርበት ሀገር የመጡት ካልሆነ በስተቀር ሲጓጓዙም አስፈላጊ ጥንቃቄ ይደረጋል። ማስክና ግላብ እንደዚሁም ሳኒታይዘር እንትን ተደርጎላቸው ስለሆነ የሚመጡት መኪናውም በ50% ከሚሰ ስለሆነ ተጭነው የሚመጡት ብዙ ሜቲክ የለም።
በተያዘ ዜና በምስራቃዊ የአማራ አካባቢዎች በአራት ቀን ልዩነት ሁለተኛው በቫይረሱ የተያዘ ሰው በሰሜን ሸዋ ዞን ተገኝቷል። በወጣትነት የእድሜ ክልል ውስጥ ይገኛል ተብሎ የሚገመተው ግለሰብ የጅቡቲ መንግስት በአስገዳጅ መንገድ ወደ ሀገራቸው ከመለሳቸው ሰዎች ውስጥ አንዱ እንደሆነ ነው የተነገረው። የሰሜን ሸዋ ዞን ጤና መምሪያ ኃላፊ አቶ ጥበቡ አበራ
ከጅቡቲ ነው የመጣው። በዛ መቶ እና አጣዬ ወረዳ ላይ ወደ 16 ቀን አካባቢ ቆይቷል።
በለይቶ ማቆያ
በስጋት ውስጥ ነበሩ። ሰውየውንም በቅርበት የምከታተለው ነው የቆየ ነው። በተሰው ውስጥ ወደ ኳራንቲን እንዲገቡ አድርገናል። ደብረ ብርሃን ነው ምርመራው የተካሄደለት።
በተለይ ሰሜን ሸዋን ከአፋር በሚያገናኙና ህገወጥ የሰዎች ዝውውር ይፈጸምባቸዋል ተብሎ በሚገመቱ አካባቢዎች የግንዛቤ ማስጨበጫ ትምህርቶች እንደሚሰጡና ቦታው ላይ ጥብቅ ክትትል እየተደረገ መሆኑን ጠቅሰዋል።
በተለይ ታመሳሪ ድምጽ ያለው ምንም አይነት እንደተከሰተ አድርጎ እየተሰራ ስለሆነ ያለው ይሄ ደግሞ ዋጋ ያስከፍላል። እንደገና ሪሞቢላይዜሽን አድርገን ህዝቡን አነቃቅተን ወደ ነበረበት መመለስ መቻል አለበት ብለን አይተናል። በየወረዳው እስከታች እስከ ጤና ኤክስቴንሽን መራ ግብራለን። በዛ የሚመለከታቸው ባለሙያዎችን እስከታች ድረስ ቤት ለቤት አሰሳ እየሰሩ ህዝቡን እያስተማሩ ጥቅምስ መፍጠር አለብን ብለን እየሰራ ነው ያለው።
በዛሬው የጤና ሚኒስቴር መግለጫ 11ዱም በቫይረሱ የተያዙ ሰዎች የውጭ ሀገር የጉዞ ግንኙነት ያላቸው ናቸው። ቀሪዎቹም በቫይረሱ የተያዙ ሰዎች በትግራይና በሶማሌ ክልል ለይቶ ማቆያ ውስጥ የሚገኙ መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። የሰላም ሚኒስትር ዴኤታ ወይዘሮ ፍሬአለም ሽባባው ሶማሌ ክልልንና የድንበር አካባቢዎችን ጎብኝተዋል። በክልሉ ተጨማሪ ለይቶ ማቆያ እንዲዘጋጅ ጥያቄ ቀረበ ሲሆን እስካሁን ለኮሮና ቫይረስ የተጋለጡት 22ቱም ሰዎች በለይቶ ማቆያ ውስጥ ያሉ መሆናቸው ተገልጿል። የድንበር ጥበቃ እንዲጠናከርም ተጠይቋል። አዲስ ቸኮል ተጨማሪ አለው።
ከአዲስ አበባ ቀጥሎ በርካታ የኮሮና ቫይረስ የሚገኝበትን የሶማሌ ክልልን በፌደራል የሰላም ሚኒስትር ዴታ ወይዘሮ ፍሬአለም ሽባባው የተመራ የፌደራል አመራሮች ጎብኝተውታል። እስከዛሬው ዕለት ድረስ በሶማሌ ክልል 22 ግለሰቦች የኮሮና ቫይረስ የተገኘባቸው ሲሆን ሁሉም ከአጎራባች ሀገራት የመጡ ናቸው። ከሶማሌ ክልል ጋር የሚጎራበቱት ሀገራት ማለትም ሶማሊያ 1089፣ ጅቡቲ 1227፣ ኬንያ ደግሞ 700 ሰዎች እስከዛሬው ዕለት ድረስ የኮሮና ቫይረስ ተገኝቶባቸዋል። ይህንን ግምት ውስጥ በማስገባት የፌደራል መንግስት አዲስ አበባ ላይ የነበረው ትኩረቱን ወደ ድንበር አካባቢዎች ማስፋቱን የክልሉ ጤና ቢሮ ይገልጻል። ድንበር አካባቢ የነበረው የኮሮና ስጋት ለመቀነስ ተጨማሪ ለይቶ ማቆያዎች ሊቋቋሙ በሚችልበት ሁኔታ ላይ ውይይት መደረጉንና የድንበር አካባቢዎች ላይ ሊደረግ የሚገባው ጥበቃ ይበልጥ መጠናከር እንዳለበት መስማማታቸውን የክልሉ የኮሙኒኬሽን ጉዳዮች ቢሮ መከተል ኃላፊ ወይዘሮ ሂቦ አህመድ ገልጸዋል።
ድንበር ጉብኝቷል። የድንበር ላይ ያሉትን ችግሮች አይተዋል። ከጉም ይገባበት እንደዛም ሆኖ ከተማው ጫሌ ለምሳሌ የኢትዮጵያው ጫሌና የሶማሊያው ጫሌ አለች። ድንበራቸው ያው የተለየ ድንበር ተው አንድ አይነት ነው። ያ በጣም ችግር ሆኗል። ስንሱን ተመለከቱ አጠቃላይ ሁኔታውን ያዩት ውይይት ተደርጎ ነበር። በዛ ዙሪያ ከላኪያ ሰራዊት ደግሞ ለሀገሩ ልዩ ፖሊስ ድጋፍ እንዲሰጥና ድንበር የተከባቢ ላይ ከውጫሌ በስተቀር ሌላው ድንበር የሚደረገው በሶማሌ ክልል ልዩ ኃይል ነው። ያ ደግሞ በቂ አይደለም። ለመቆጣጠር የሚገባውን ሰው ወደ ኳራንታይን ለመውሰድ የሎጂስቲክ ችግር ሊኖር ይችላል። በዚህ ዙሪያ ድጋፍ እንዲሰጡን ውይይት አድርገን ነበር።
የሶማሌ ክልል በለይቱ ማቆያ ያሉ ኢትዮጵያውያን በመንከባከብ ረገድ የሚያስፈልጉ ወጪዎችን ክልሉ እየሸፈነ እንደሆነና ይህም የሚፈጥረውን ጫና ለመቀነስ የፌዴራል መንግስት ድጋፍ እንዲያደርግ መጠየቃቸውንም ወይዘሮ ሂቡ አክለዋል። በክልሉ እስካሁን ከለይቱ ማቆያ ውጪ የኮሮና ቫይረስ ያለበት ሰው አለመገኘቱን የሚገልጹት የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ፣ ሆኖም በጅጅጋ ዩኒቨርሲቲ ለይቱ ማቆያ የሚገኙ የኮሮና ቫይረስ ያለባቸው ሰዎች ቁጥር መብዛት በዩኒቨርሲቲ ውስጥም ስርጭቱ ሊኖር የሚችልበት እድል መኖሩን ሊያመላክት እንደሚችል ነው የሚገልጹት።
በተቻለናችን ያው እንዳይከሰት እየሞከርን ነው፣ ግን ሰዎችም ተባባሪ ስላልሆኑ ያው ፋሲሊቲውም ለዛ የተሰራ ስላልሆነ ያው አስቸጋሪ ነው። ምክንያቱም ሽንት ቤት የጋራ ነው የሚጠቀሙት። አንዳንድ ቦታ ላይ የቤት እጥረት ሲኖርብን ለሁለት ነው የምናስገባው። ግን ሰውን በማስተማር ሞቢላይዝ በማድረግ ራሳቸው ጥንቃቄ እንዲያደርጉ፣ አንድ ቦታ ከመሰባሰብ እንዲቆጠቡ፣ ከክላስ ክላስ መዟዟሩን እንዲያቆሙ እዛ እየሰራን ያለው ስራ አለ። ግን ክፍተቶችም አሉ ብለን የገመገምንበት ሁኔታ ነው ያለው። እዛ
የጅጅጋ ዩኒቨርሲቲ ለይቶ ማቆያ በቂ እንዳልሆነና ተጨማሪ ለይቶ ማቆያ ሊጨመር እንደሚገባ ከፌዴራል አመራሮች ጋር ተደርጎ በነበረ ውይይት መነሳቱን ዶክተሩ አስታውሰዋል። ዶክተር ዩሱፍ አጎራባሽ ሀገራት ላይ ያለው ከፍተኛ የሆነ የኮሮና ቫይረስ ስርጭት ወደ ሶማሌ ክልልም እንዳይዛመት እየሰሩ መሆናቸውን የሚገልጹት
አጠቃላይ የምርመራ አቅማችንንም ለመጀመር ኦልሞስት ሌሎች አካባቢ ሀረማ የምንለው አዲስ አበባ እየተጠቀምን ያለው፣ ግን ዋናው ሰውን ማስተማር ነው የሚሆነው። ያው ማሴጅ እየሄድንበት ያለው ቤት ለቤት ዲጂቲል አልቋል። ወደ ሌሎች ከተማዎች ደግሞ ጀምረናል። ቀብሪ ዳሀር፣ ጎዲ፣ በግራህቡር፣ ቀብሪ በያህና ወጫሌ ተጀምሯል። ሌሎች እነ ቦርደር ያሉት ከተሞች ላይ ለመጀመር ኦልሞስት ቅድመ ዝግጅት እየጨረስን ያለው። አሁን ደግሞ የኢድ ጊዜ በመሆኑ ያው ከአንድ አስር ቀን በኋላ የኢድ በዓል ይኖራል። ለዛ ጊዜ የሚሆን ምን ግርግር ስለሚበዛ ጥንቃቄ እንዲያደርግና ሞቢላይዜሽኑን በዛ መሰረት ጀምረናል። የጸጥታ ኃይሉም የማስፈጸሚያቸው እንዲጀምር ህብረተሰቡ በዛ መንገድ እንዲተባበር እያደረግን ያለ።
በኢትዮጵያ እስካሁን 261 ሰዎች የኮሮና ቫይረስ እንደተገኘባቸውና ከነኚህ መካከል 148ቱ አሁንም በለይቱ ማቆያ እንደሚገኙ የጤና ሚኒስቴር ዛሬ ይፋ ያደረገው መረጃ ያመለክታል። የፌዴራል መንግስት የኮሮና ቫይረስ ወረርሽኝን ስርጭት ለመከላከል ካስፈላጊ ግብዓቶች ወጪና ገቢ ንግድ በስተቀር ድንበር ዘለል የሰዎች እንቅስቃሴ እንዳይኖር ከልክሏል። ሆኖም ከአጎራባች ሀገራት ጋር ከ1400 ኪሎ ሜትር በላይ ድንበር የሚጋራው የሶማሌ ክልል ባለው ውሱን የጸጥታ ኃይል በዋናነት አርብቶ አደር የሆኑ የክልሉ ነዋሪዎች ድንበር ዘለል እንቅስቃሴ ለመቆጣጠር የአቅሙ ስንነት እንዳለበት ከዚህ በፊትም ሲገልጽ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ወደ ተከታዩ የመጽሔት ርዕስ እንለፍ። ሶማሊያዋ በርዳሌ ከተማ የሚገኘው የኢትዮጵያ ጦር ባለፈው ሳምንት የሕክምና ቁሳቁስ የጫነ አንድ የኬንያ አይሮፕላን አየር ላይ እንዳለ መጥቶ መጣሉን የተለያዩ ምንጮች ለአሜሪካ ድምፅ ገልጸዋል። አይሮፕላኑ ውስጥ የነበሩ 6 ሰዎች በአደጋው መሞታቸው ተነግሯል። የሶማሊኛ አገልግሎት ባልደረባችን ሐሩን ማሩፍ ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
ግጭቱ የተከሰተው ከምድር ወደ ሰማይ የሚወነጨፍ የአየር መቃወሚያ ሚሳኤል የተጠመደበት ወታደራዊ ተሽከርካሪ ከአውሮፕላኑ ማኮብኮቢያ ስፍራ ስለነበር ሊያርፍ የነበረው አውሮፕላን ማረፉን ትቶ ተመልሶ ከሄደ በኋላ ነው። ባለስልጣናቱ እንዳስረዱት አውሮፕላኑ ቆይቶ በወታደራዊ ተሽከርካሪ ላይ በሮ ለሁለተኛ ጊዜ ለማረፍ ሞክሮም ነበር። ከዚያ በኋላ ነው እንደ አይንማኞችና እንደ ሶማሊያ ባለስልጣናት ምስክርነት የአየር መቃወሚያ ሚሳኤሉን የሚያንቀሳቅሰው ኢትዮጵያ ወታደር በተደጋጋሚ ተኩሶ አውሮፕላኑን የመታው። አውሮፕላኑ የጫነውን የሕክምና ቁሳቁስ ለመረከብ ከማረፊያው ሆነው ይጠባበቁ ከነበሩ ሰዎች ውስጥ የከተማይቱ የማህበራዊ ጉዳዮች ኃላፊ ወይዶ አሊ ሐሰን አንዱ ናቸው። አውሮፕላኑ ሊያርፍ ከነበረበት ስፍራ ከባድ መሳሪያ የተጠመደበት ተሽከርካሪ ቆሞ ነበር። አውሮፕላኑ ሊያርፍ ዝቅ በሚልበት ወቅት ከተሽከርካሪው ጋር እንዳይጋጭ ስንልም ዘግተን ነበር ይላሉ ወይዶ አሊ ሐሰን። አውሮፕላኑ ማረፉን ትቶ ተመልሶ መብረር በጀመረ ጥቂት ሰከንዶች ውስጥ ታዲያ የአካባቢው ሰው ቴክኒካል በሚል ስም ከሚጠራው ወታደራዊ ተሽከርካሪ ላይ በርካታ ተወንጫፊ ሚሳኤሎች ተተኮሱ። ብዙም ሳይቆይ አውሮፕላኑ በሳት ሲጋይና ከማረፊያው አቅራቢያ ሲከሰከስ ተመለከትን ብለዋል ወይዶ አሊ ሐሰን። የከተማይቱ የማህበራዊ ጉዳዮች ኃላፊው የሰጡትን ቃል ትክክለኝነት ለደህንነታቸው ሲሉ ስማቸው እንዳይገለጥ የጠየቁ አንድ የግዛቲቱ ባለስልጣንና ሌላ የአቪዬሽን ባለስልጣንም አረጋግጠዋል። መምጣቱን የማያውቁት አውሮፕላን ሲያንዣብብ ከወታደሮቹ ዘንድ ስጋት ፈጥሮ ነበር ያሉት ደግሞ ለኢትዮጵያ ቅርበት ያላቸው ምንጮች ናቸው። ያደጋውን መንስኤ ሲያብራሩ ሚሳኤሉን የተኮሰው ወታደርም ወደዚያ ከመጣ ገና 20 ቀናት ብቻ መቆየቱን ጨምረው አስረድተዋል። የሶማሊያ፣ የኬንያ እና የኢትዮጵያ መርማሪዎች ያሉበት ቡድን ምርመራ መጀመሩም ተገልጧል። ቡድኑ አደጋው ወደ ደረሰበት ስፍራ በመሄድ ሁኔታውን እንደሚያጣራ ንብረትነቱ የኬንያው አፍሪካን ኤክስፕረስ ኩባንያ ከሆነው E120 አውሮፕላን የአደጋ ጊዜ ድምጽ መቅረጫ መሳሪያ ከስፍራው መኖሩን የአካባቢው ባለስልጣናት አረጋግጠዋል። እርሱን ከእጅ ማስገባት ጀምሮ አስፈላጊውን ምርመራ እንደሚያካሄድም ተነግሯል። ስፍራው መርማሪ ቡድኑ እስከሚደርስ ለጊዜው ማንም ሰው እንዳይገባ ተደርጎ መታጠሩም ተገልጧል። ሶማሊያ በኮሮና ቫይረስ ወረርሽኝ ሳቢያ ዓለም አቀፍና የሀገር ውስጥ በረራዎችን ብታግድም የሕክምና ቁሳቁሶችን የጫነውና አንድ መንግስታዊ ያልሆነ የረድኤት ድርጅት የተከራየው አውሮፕላን ግን ያንድ ቀን የማረፍ ፍቃድ ተሰጥቶት እንደነበር ታውቋል። ይበንዲ እንዳለ አውሮፕላኑን ተኩሶ የጣለው ወታደር በሶማሊያ በተሰማራው የአፍሪካ የሰላም አስከባሪ ኃይል አሚሶም ስር ከታቀፉ ኢትዮጵያ ወታደሮች ውስጥ ያለ መሆኑን አሚሶምን ጨምሮ ሌሎች በርካታ ምንጮች ገልጠዋል። ቁጥራቸው 4000 የሚሆን ወታደሮቿ በአሚሶም ስር በሶማሊያ የሰላም ማስከበር ስራ ያሰማራችው ኢትዮጵያ ከአሚሶም ውጪ የሚንቀሳቀሱ ወታደሮቿ ቁጥር ግን ከዚያም የሚበልጥ መሆኑ ተዘግቧል። ወታደሮቹ በሁለቱ ሀገሮች ሶማሊያና ኢትዮጵያ ትብብር ስምምነት መሰረት የሚንቀሳቀሱ መሆናቸው ቢገለጥም ከአሚሶም ውጪ ያሉ የኢትዮጵያ ወታደሮች ከዚያ መኖር ህጋዊነት ግን የተቃዋሚው የብሔራዊ ፓርቲዎች መድረክ መሪ የቀድሞ የሀገሪቱ ፕሬዝዳንት ሸሪፍ ሼክ አህመድን ጨምሮ ከአንዳንድ ቡድኖች ዘንድ ውዝግብ አስነስቷል። ይበንዲ እንዳለም የአደጋውን መንስኤ ለማጣራትና ወደፊትም መሰል አደጋ እንዳይገጥም ለማድረግ በመከሄል ላይ ያለውን ምርመራ ውጤት በመጠባበቅ ላይ መሆኑን የሶማሌ መንግስት አስታውቋል።
አመሰግናለሁ አሉላ። የተከበራችሁ አድማጮች ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ አለን። በማህበራዊ መገናኛም በፌስቡክ፣ በትዊተር፣ በዩቲዩብ፣ በኢንስታግራም ቪኦኤ አምሃሪክ ብላችሁ ተከተሉን ታገኙናላችሁ። ሐሳቦቻችሁን አንሸራሽሩ። ዝግጅቶቻችን ሁሉ አገኙ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። እንዲሁም አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ፣ መሳተፍም ትችላላችሁ። አስተያየቶቻችሁን መላክ ብትፈልጉ ለኛ horn@voanews.com ብላችሁ ጻፉልን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጅታየ፣ ዋና አዘጋጅ ትዝታ ብላቸው፣ እኔም እያስተናገድኳችሁ ያለሁት ሰለሞን አባተ ከየቤታችን እየሰራን ከመላ ባልደረቦቻችን ጋር ከእናንተው ጋር ነን። አብራችሁን ቆዩ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ልታገኙን ትችላላችሁ። ወደ ተከታዩ ዝግጅት ላሸጋግራችሁ። አሁን በህዳሴ ግድብ ላይ ትናንት በተካሄደው በጠቅላይ ሚኒስትሩ የተመራ የከፍተኛ ደረጃ ስብሰባ ላይ ከውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ጋር የጀመርነው ቃለ ምልልስ ይቀጥላል። እንግዲህ ግብጽ ለዓለሙ የጸጥታ ምክር ቤት አቤት ብላለች። የዋሽንግተኑ ድርድር ፈረሰ ማለት ነው? ሚኒስትር ስለሺ ይመልሳሉ።
እንግዲህ ከግብጽ ኮንቴክስት ብዙ ማለት አይቻለም። ከኛ የዋሽንግተን ድርድር በወቅቱ የፌብሩዋሪ መጨረሻ ላይ ተይዞ የነበረው ስብሰባ ትንሽ ይቆይ፣ የአፍሪካን ዩኒየን ሚቲንግም አለን፣ የእኛም ናሽናል ስቴክሆልደር ኮንሱልቴሽን ወይም የሀገር ውስጥ ውይይትና ዝግጅት አጠናቀን ሀገሮቹ ሶስቱ ሀገሮች መጽሐፍ የሚገባቸውን አግሪመንት የእኛም ቨርዥን መጨረሻውን ይዘን እንመጣለን። ከምግን ኮንቴክስት ነው ስብሰባው እንዲራዘም የጠየቅነው። ነገር ግን ቀደም ብሎ አሜሪካኖች በያዙት አቋም አግሪመንት እንልካለን ብለው ስለነበር ያን ተገቢ እንዳልሆነ በልኩም ጥያቄ በደብዳቤ ገልጸን ነበር። የሆነ ሆኖ ልከዋል። እንግዲህ ዋሽንግተን ፕሮሰስ እዛ ላይ ነው የቆመው በእኛ በኩል። በኋላ ሱዳንና ግብጽ አንድ ጊዜ ሄደዋል። ቢሄዱም ለሶስት ቀን ተገናኙም ባይላተራሊ መስሪያ ቤቱ ከትሬጀሪ መስሪያ ቤት ጋር ተገናኝተው በትሬጀሪ በኩል ሁላችንም ያየነውን ስቴትመንት ተጽፏል። ያም ስቴትመንትም በወቅቱ ኢትዮጵያ እንደማትስማማበት ገልጻለች።
እና ለጊዜው ነው የቆመው ይሄ የዋሽንግተን ነገር ወይስ እስከ ወዲያኛው አበቃችሁ ወደዛ ትመለሱም? እንደገና
አሁን ባለበት ኮንዲሽን ሊቀጥል አይችልም። የተሰጡት ስቴትመንቶች ለኢትዮጵያ የኢትዮጵያን ጥቅም የሚጎዱ በመሆናቸው ያን ይዞ ወይም የተጻፈውን ነገር ለመፈረም ዋሽንግተን የሚያስኬድ ነገር የለም። ዶክመንቱ በትክክል ተከፍቶ በደንብ ሁሉንም ሊያስማሙ በሚችል መልኩ መዘጋጀት አለበት። ይህም ደግሞ በሀገሮቹ ከዛ በመለስ እናንስማማም ከሆነ በዛ የተለያዩ ሴናሪዎች አሉ። ለምሳሌ አሁን በአለው የበሽታ ወረርሽኝ ምክንያት መገናኘት ስለማንችል ለሚቀጥሉት ሁለት ዓመታት ሊጠቅሙ የሚችሉ የሙሌት ስርዓቶች ኢትዮጵያ አዘጋጅታ እነሱን ቀደም ብሎ ተወያይተውበት የሚያውቁት ዶክመንት አለ። እንግዲህ ኢንተርሚዲየት ወይም የመጀመሪያ አማራጩ ያንን ማቅረብና በዛ ላይ ጊዜያዊ ስምምነት መፈራረም ነው። ከዛ በኋላ በቀሪው የሙሌት ወቅት ላይ የሚኖረውን የአሞላል ሂደትና የየአመቱ የውሃ አለቃቀቅ ሂደት ደግሞ በዛው መልክ ከዛ በኋላ ሊደረስበት የሚችለው ምንም የሚያጣላ ሴኪሪቲ ካውንስል የሚያስኬድ ነጥብ የለም የሚል ነው የሚያቋም።
ሌላው ክቡር ሚኒስትር፣ በዚህ ቅድም ባነሱት በኮቪድ-19 ምክንያትና በሌሎችም ጉዳዮች ሊሆን ይችላል አሜሪካ አሁን ያላት ለኢትዮጵያ አመለካከት አስተሳሰብ በጣም ወዳጃዊ ይመስላል፣ በጣም የቀረበ ይመስላል። ቀደም ሲል የውጭ ጉዳይ ሚኒስትሩ ደውለው የኢትዮጵያን የውጭ ጉዳይ ሚኒስትር አነጋግረዋል፣ ጠቅላይ ሚኒስትሩንም አነጋግረዋል። እንደገና የዩናይትድ ስቴትስ ፕሬዚደንቱ ራሳቸውም ደውለው አነጋግረዋቸዋል ጠቅላይ ሚኒስትሩን። እና በዚህ ሁኔታ ውስጥ የአባይና የህዳሴ ግድብ ጉዳይ የተነሳበት አጋጣሚ አለ። አሜሪካ ምናልባት ሐሳቧን የመቀየር ሁኔታ ይኖር ይሆን? እርስዎ ከአቻዎቻቸው ጋር ዋሽንግተን ካሉት የተገናኙበት አጋጣሚ አለ?
በእርግጥ እነዚህ ውይይቶች እና ድጋፎች እየተደረጉ ነው ያሉት በተለያዩ ሀገሮች ከአሜሪካም ጭምር በዚህ በኮቪድ ነው። ነገር ግን ውይይቱ ላይ ስላልነበርኩ በዕለቱ ከሁለቱ መሪዎች ናቸው ለመግኘት ነው ዲዛክቲን ዲስከስ እንዳደረጉ አላውቅም፣ ግን ፖዘቲቭ ነገር እንዳለ ነው የማለው።
እርስዎ የተገናኙበት ሁኔታ የለም ዋሽንግተን ካሉት ባለስልጣናት ጋር?
አሁን ከዋሽንግተን የድርድር መጨረሻ ጉዞ በኋላ የተገናኙበት መንገድ የለም።
ግብፃውያን ውስጥ ከዛ ወዲህ እንደው በተናጠልም ቢሆን በይፋ ድርድር ሳይሆን እንደ ውስጥ ውስጡንም ቢሆን በዚህ ጉዳይ ላይ የመነጋገር ሀሳብ አንጸባርቀው ያውቃሉ? ተገናኝታችሁ ታውቃላችሁ? በስልክ ሊሆን ይችላል፣ ይፋዊ ባልሆነ መንገድ ሊሆን ይችላል። አግኝተዋችሁ ያውቃሉ? ሱዳናውያኑም ቢሆኑ
የተገናኘ ነገር የለም። ግን አልፎ አልፎ የስልክ ልውጦች በተለይ ከሱዳን ጋር ይኖራሉ። የተለያዩ ባይላተራል ነገሮች ስላሉ በተለያዩ ነገሮች ላይ ልውጦች አሉ። ለምሳሌ ከኢነርጂ ሚኒስትሩ ጋር ኤነርጂ ለሱዳን የምንሰጥ ስለሆነ በተለይ አሁን ግንቦትና ሰኔ ላይ የረመዳን ጾም ባለበት ወቅት ትልቅ ኤነርጂ ስለሚፈልጉ እና እዛ አካባቢ ሙቀት ስላለ የእሱን የኤነርጂ አቅርቦት እንዲጨምርላቸው እና የማሻሻያ ጉዳይ አብረን ተወያይተናል።
አሁን ኢትዮጵያ እያቀረበችላቸው ያለ ኤነርጂ ማለት ነው?
አዎ።
እሺ።
ዝቅተኛ በሆነ ጊዜ ወደ 100 ሜጋዋት፣ ሌላ ጊዜ ወደ 250 ሜጋዋት ድረስ ያገኛሉ ከኛ።
እንግዲህ ይሄ ግድብ መምላት የሚጀምረው ሐምሌ ላይ ከሆነ ቀደም ሲል በያዛችሁት ሐሳብ መሰረት ነው የመምላቱን ጊዜ ጠብቃችሁ የምትጀምሩትና የምታካሂዱት ማለት ነው?
አዎ፣ ይህንን ግድብ ሙሌት ለመጀመር ምክንያቱም የሚመራው የኮንስትራክሽን ሂደቱ ነው። በዲክላሬሽን ኦፍ ፕሪንሲፕል ውስጥም የተስማማ ነው፣ በመሪዎቹ ስምምነት ውስጥ የተስማማ ነው። ኮንስትራክሽን ሂደቱ እየተካሄደ ሙሌቱም አብሮ እንደሚሄድ ነው። አሁን የኮንስትራክሽን ደረጃ ውሃ መያዝ የመጀመሪያው ነው። አንድ ውሃ መያዝ ደረጃ ላይ ስለደረሰ በመጪው ክረምት ውሃ እንይዛለን ማለት ነው።
እንግዲህ ይሄ ግድብ ስምምነት ከመደረሱ በፊት ኢትዮጵያ አንዳች እንቅስቃሴ እንዳታደርግ ነው ግብጽ የጠየቀችው ለጸጥታ ጥበቃ ምክር ቤት ፕሬዚደንት ስቬን ዮርገንሰን በጻፉት ደብዳቤ ላይ የውጭ ጉዳይ ሚኒስትሯ። እና ለአካባቢያዊ ጸጥታና ደህንነት አደጋ ይፈጥራል፣ ግብጽ ልትታገሰው የምትችል ነገር አይደለም ጨርሶ የሚሉ ሀሳቦችን ነው ያነሳችው። እና ስቬን ዮርገንሰን ከኢትዮጵያ ባለስልጣናት ከጠቅላይ ሚኒስትሩ ጋር ወይ ከውጭ ጉዳይ ሚኒስትሩ ጋር ወይ ከእርሶ ጋር ያደረጉት ንግግር አለ?
እንዲህ አይነት እኛ ኦፊሻሊ ለኛ የተሰጠው ዶኩመንት የለም፣ ግን ደብዳቤያቸው ያው ለሜምበር ስቴት ስላከፋፈሉ በዛ በኩል የተገኘ ነው እንጂ እሳቸውም ቢሆኑ እኛን አላነጋገሩም በዚህ ጉዳይ። የግብጽ ሂደት ነው ብዙም እሱ ላይ በአሁኑ ጊዜ የምንሰጠው መግለጫ የለም።
ከዛሬ ስብሰባችሁ በኋላ በይፋ መቼ እንደሚወጣ የኢትዮጵያ አቋም ወይም መልስ ይታወቃል?
መልሱን በዛሬ ሳምንት ውስጥ እንሰጣለን።
የኢትዮጵያ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለን በአድማጮች ስም ከልብ አመሰግናለሁ። ወደ ተከታዩ ዘገባ እንለፍ። ናይሮቢ ያሉ ብዙ ኢትዮጵያውያን የሚኖሩባትና የሚገበያዩባት ኢስትሊ ቀበሌ ሙሉ በሙሉ ዝግ እንድትሆን የኬንያ መንግስት ወስኗል። ኮሮና ቫይረስ ከሌሎች አካባቢዎች በተለየ ሁኔታ ተስፋፍቶባቸዋል በሚል ከተዘጉ ሁለት ቀበሌዎች አንዷ ነች ኢስትሊ። በእለት ስራ የሚተዳደሩት ኢትዮጵያውያን ታዲያ የቀበሌዋ መዘጋት ህይወታቸውን እንዳከበደው እየተናገሩ ናቸው። ለጋሽ ድርጅቶች እንዲደርሱላቸው ያሰሙት ጥሪም ምላሽ እንዳላገኘ የማህበረሰቡ መሪዎች ገልጸዋል። ናይሮቢ የሚገኘው ሪፖርተራችን ገልሞ ዳዊት አነጋግሯቸዋል፣ ተከታዩን ዘግቧል።
በኬንያ ዋና ከተማ ናይሮቢ ውስጥ የሚገኘው ኢስሊ የተባለ የሚጠራው አካባቢ የብዙ የሶማሊያውያንና የኢትዮጵያውያን ስደተኞች መኖሪያ ናት። የኬንያ ጤና ጥበቃ ባለፈው ሳምንት አጋማሽ በተከታታይ ሁለት ቀናት በአካባቢው ባደረገው የኮቪድ-19 ምርመራ በርካታ ቁጥር ያለው ሰው በሰፈሩ በመገኘቱ ማንም ሰው ወደ አካባቢው እንዳይገባ ከአካባቢውም እንዳይወጣ ሐሙስ ሚያዝያ 29 2012 ዓ.ም እገዳ ጥለዋል። ኢስሊ ከአነስተኛ እስከ ከፍተኛ ቁሳቁሶች መሸጫ የገበያ ቦታ ጭምር ናት። በተለያዩ ስራ የሚተዳደሩት ኢትዮጵያውያን ታዲያ በተላለፈው ትዕዛዝ እንዲሁም በአካባቢው በተስፋፋው የኮቪድ-19 በአጣብቂኝ ውስጥ ናቸው። የአንድ ልጅ አባቱ ኢትዮጵያዊ ስደተኛ እብሳ ታረቀኝ በዚህ ቦታ መኖር ከጀመረ 6 ዓመት ሆኖታል።
ህዱቢ ለማለት ነው ሞኒፎር ተኮንቶ ኮና ሞትናን ነው ከነጅራተኒ ሆጂጉ ያተጅተኒ ከነሳንጅራተን።
በዚህ አካባቢ የሚኖሩ ሰዎች ዛሬ የሰሩትን ነው በልቶ የሚያድሩት። መንግስት ደግሞ በፍጥነት ነው ይህን እርምጃ የወሰደው። ስለዚህ በአካባቢው የሚኖሩ ሰዎች በጣም ተጎድተዋል ይላል ኢብሳ ሲናገር።
ናሞኒና ነው ከነጀራኒ ወጆጅ ተንጀራት ዋንዴ ባየ ሚደመኒሩ።
ኢብሳ ኢስሊ አካባቢ በተለይ በሆቴል ስራና በገበያ ማዕከል ውስጥ ሱቅ ያላቸው ሰዎች ስራ ማቆማቸውን ይናገራል። ጌታን ሸቶ የተባለ ኢትዮጵያዊ ሌላ የኢስሊ ሰፈር ነዋሪ ሁኔታው ለስደተኞች አስቸጋሪ መሆኑን ያስረዳል።
እንግዲህ እንደሚታወቀው ከተዘጋ ሁን አንድ 6 ቀን ነው ምናምን ሆኖታል። ማንም ሰው አይወጣም። በፊት ካርፊው ነው የተባለው ሰዓት ላፊ ከጠዋቱ 11 ተኩል እስከ ምሽቱ 1 ሰዓት ነው የተፈቀደልን። እሱም ብለን ሳንጨርስ ደግሞ አሁን ሙሉ ለሙሉ ይዘጋ ብለው ዘግተውብናል። ያው ብዙ ሰው እንደሚታወቅ በስደተኛ ነው፣ ግማሹ እርዳታ የለውም፣ ግማሹ ሰርቶ ነው የሚውለው የቀን ገቢውን የሚያገኘውና የሚበላው። እንግዲህ እነ ከሚገርም የኢትዮጵያ ስደተኞች ብዙዎቻቸው ሞተር ነው የሚነዱት፣ ግማሾቻቸው ቡና ነው የሚያፈሉት፣ ግማሾቻቸው ሱቅ ተቀጥረው ነው የሚሰሩት። እንግዲህ ሁሉ ይሄ የምነግር ቢዝነስ አካባቢ የንግድ አካባቢ ሁሉ ተዘግቷል እና ብዙ ሰዎች አሁን በጭንቀት ላይ ነው ያሉት። እውነቱን ለመናገር ስነ ልቦናዊም በጣም እየተጎዳ ነው ያለው። ድሃው ህብረተሰብ ነው ኢስሊ አካባቢ የሚኖረው። የቀን ምግቡን ለማግኘት ሲል መውጣት አይፈቀድልን። የምትከፈተው ትንሽ ሱቅ ናት፣ ትልቁ ሆልሴል የሚባለው አይከፈትም እና በዛ ላይም ሁሉ ነገር ዋጋ ጨምሯል። ያው እንደዛ አይነት ኑሮ ነው እየገፋን ያለን።
ጌታውን አክለው ስደተኞች በዚህ አስቸጋሪ ጊዜ ከተራድኦ ድርጅቶች ተገቢ ድጋፍ ለማግኘት ቢጠይቁም ማንም ግን ተማጽኗቸውን እንዳልሰማ ይናገራል። አቶ ፍቃዱ ጋሮምሳ የኢትዮጵያ ስደተኞች ማህበር ተወካይ ናቸው። በተላለፈው ትዛዝ የብዙ ስደተኞች ገቢ ምንጭ በመዘጋቱ ብዙ ሰዎች ለችግር ተዳርገዋል ብለዋል። ለዚህም የተለያዩ የሰብአዊ ድጋፍ ሰጪ ድርጅቶችን ጠይቀን ምላሽ አላገኘንም ይላሉ።
በጣም የሚያሳዝነን ነገር እንግዲህ ስደተኞች በዩኤንኤችሲአር ጥላ ስር ነው ያለነው። በስደተኞች ጥላ ስር ነው ያለነው እስካሁን። እንደ ኮሚኒቲም ቢሆን በተለይ እንደ ግልም ዩኤንን ኮንታክት ማድረግ በተለያዩ ጊዜ ሙከራ አድርገናል ያለውን ሁኔታ አስረድተን እነሱም ይሄን ሁኔታ ስለሚያውቁ፣ ስለዚህ እንግዲህ እነሱን ኢንተርቬንሽን እስካሁን ያደረጉትን ነገር ምንም ልናይ አልቻልንም። አንተ እንዳልከው ከስደተኞች ጋር የሚሰሩ የተለያዩ ድርጅቶች ለስደተኛን የሚያግዙ የሚረዱ ድርጅቶች አሉ። ተንቀሳቅሶ ምንም ሲያደርጉና እርዳታ ሲሰጡ ለስደተኛ ሲደርሱ እያየን አይደለም። እና በጣም የዩኤንኤችሲአር እንቅስቃሴ በጣም አሳስቦናል።
ስደተኞችና የማህበረሰብ ተወካዩ ያነሱት አቤቱታ በኬንያ የሚገኘው የዓለም አቀፉ የስደተኞች ድርጅት ቅርንጫፍ ቢሮ ቃል አቀባይ ዩጀን ባየን የኬንያ መንግስት በአገሩ የሚኖሩ ስደተኞች በስደተኞች ካምፕ እንዲኖሩ ስለሚያስገድድ በከተማ ለሚኖሩ ስደተኞች እርዳታ ማድረግ አስቸጋሪ ነው ይላሉ።
Understand our limitation and challenge, but because the UNHCR is a refugee agency, we cannot just close our eyes for the vulnerable refugees.
በዚህ ረገድ ተግዳሮቶች አሉ። ነገር ግን UNHCR የስደተኞች ጥራድ ድርጅት እንደመሆኑ መጠን አይኑን ጨፍኖ አይቀመጥም። የከተማ አካባቢ ነዋሪ ስደተኞች ጥያቄ ግን የተለያየ ነው። ሌሎች ምግብ ነው የሚፈልጉት፣ አንዱ የተገን ጥያቄነት መብት፣ ሌላ ደግሞ የገንዘብ እርዳታ ነው የሚፈልገው። ስለዚህ በከተማ አካባቢ ለሚኖሩ ስደተኞች የምናረጋው ነገር መጀመሪያ ስላሉበት የኑሮ ሁኔታ እናጤናለን። ነገር ግን በስደተኞች ካምፕ እንደሚያገኙት ድጋፍ እዚህ መስጠት አንችልም። የተለያየ ድጋፍ የሚያስፈልጋቸውና በናይሮቢ የሚኖሩ ስደተኞች ድርጅታችንን ተገናኝተዋል። የሚመለከታቸው መካላት ተገቢውን ድጋፍ ለመስጠት የሰዎችን ችግር በማጤን ላይ ናቸው ትላለች ቃል አቀባይዋ።
They have been contacting our team in Nairobi to have individual assessment to understand their need and their what they need the most.
Miss Yuzhena Kla ድጋፍ የሚያስፈልጋቸውን ሰዎች የመለየቱ ስራ ጊዜ የሚወስድ ነው ካለች በኋላ UNHCR ከኬንያ መንግስት ጋር በመሆን በኮቪድ-19 ለተጎዱት ድጋፍ ሲደረግ በአካባቢው የሚኖሩ ስደተኞችንም ያካተተ እንዲሆን እየሰራንን ብለዋል። ባለፈው ሳምንት የተላለፈው ኢስፔስ ሰፈርን የመዝጋት ውሳኔ ለሁለት ሳምንት የሚቆይ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ። ሁለት የዩናይትድ ስቴትስ እና የጀርመን ኩባንያዎች ለኮቪድ-19 መከላከያ ክትባት ፍለጋ በጋራ እያካሄዱ ያሉት የምርምር ስራ በያዝነው ሳምንት ውስጥ በሰዎች ላይ ሙከራ ወደሚደረግበት የጥናቱ እርከን መሸጋገሩ ተገልጿል። በሙከራው ላይ ከሚሳተፉት መካከል የዩናይትድ ስቴትስ የሕክምና ተማሪዎች እንደሚገኙበት ታውቋል። ክትባት ለመፍጠር በዓለም ዙሪያ ሌሎችን በርካታ ምርምሮች እየተካሄዱ ናቸው። ሪፖርተራችን ካሮሊን ፕሪሱቲ ያጠናቀረችውን በጥናቶቹ እየተከናወኑ ያሉትን ስራዎች ምንነትና ያሉበትን ሂደት የሚዳስስ ዘገባ ዝርዝር አሉላ ከበደ ይዞ ቀርቧል።
ክል ሲርኮልስኪ ታሪክ ሊሰራ ነው። ከራ ክትባት ከወሰዱት የሕክምና ተማሪዎች ሰባተኛው ሊሆን ነው። ነርሷ 1-2-3 ብላ ቁጥራ ክትባቱን ወጋቸው። አንድ ዩኒቨርሲቲ የሕክምና ትምህርት ቤት ሁለት የፒኤችዲ ዲግሪ ፕሮግራሞችን በመከታተል ላይ የሚገኘው ሲርኮልስኪ በዚህ የክትባት ሙከራ ተሳታፊ ለመሆን በመቻሉ ልዩ ስሜት ያደረበት መሆኑን ይናገራል። እንደ ወጣት እንደ ጤናማ ሰው በዚህ በሰዎች ላይ የሚደረግ የሙከራ ጥናት ተሳታፊ እንድሆን የኃላፊነት ስሜትና ግዴታ እንዳለብኝ ሆኖ ይሰማኛል ይላል። ሲርኮልስኪና ሌሎች ቁጥራቸው 360 የሚደርስ ሰዎች የዩናይትድ ስቴትስ የመድኃኒት ኩባንያ ፋይዘርና የጀርመኑ አቻው ባዮኤንቴክ በጋራ እያካሄዱ ያሉት በሰዎች ላይ የሚደረግ ሙከራ የመጀመሪያው ደረጃ ጥናት ተሳታፊዎች ናቸው። ፋይዘር ይህን ኤምአርኤንኤ የተባለ የጥናት ዘዴ በመጠቀም ሌሎች አራት የክትባት ሙከራዎችንም በተመሳሳይ በማካሄድ ላይ ነው። ይህም የክትባት አይነት ወይም ዘዴ የቫይረሱን ቁራጭ አካል በመውሰድ አርኤንኤ የተባለውን የቫይረሱ ሴል የተቀመመበትን የፕሮቲን ሞለኪውል ወይም ንጥረ ነገር በመጠቀም በክትባት መልክ ወደ ሰውነት እንዲገባ ማድረግ ሲሆን፣ ክትባቱ የተሰጠውም ሰው ሰውነት ያን በሽታ አምጪነቱን ያጣ ከቫይረሱ የተሰራ ንጥረ ነገር እንደ ባዕድ ወራሪ ኃይል በመቁጠር በሚያደርገው የመከላከል ስራ ወደፊት እውነተኛው ቫይረስ በመጣ ወይም ለበሽታው በተጋለጠ ጊዜ በቀላሉ ማሸነፍ የሚያግዘው ተዋጊ አዘጋጅቶ እንዲጠብቅ ያስችለዋል። የፋይዘሩ ማይክል ዶልስተን ይህን ሂደት ያስረዳሉ። ይህ በሚሆንበትም ጊዜ ሰውነታችን ዝግጁ ይሆናል ይላሉ። ከዚህ ቀደም የገጠመውን አጥቂ አስቀድሞ ከሩቁ እንደመለየት ማለት ነው። ኮቪድ-19 ሊያጠቃን ደጃፍ መቆርቆር ሲጀምር የፋይዘሩ ዋና የምርምር ክፍል ኃላፊ ዶልስተን ይቀጥላሉ። ኮቪድ-19 ከደጃችን ደርሶ በር መቆርቆር ሲጀምር ፈጥነን የሚገባውን ምላሽ በመስጠት ባለበት እናስቀረዋለን። የዚህ ክትባትም ጥቅሜታና አሰራር ባጭሩ ይህን ይመስላል ብለዋል። ፋይዘር በዚህ ሁነኛ ክትባት በማውጣት ሂደት የገጠመው ፈተና ቢኖር ታዲያ ክትባቱን የወሰደው ሰው ሰውነት በምላሹ የሚያመነጭውና በኮቪድ-19 ላይ የሚነጣጠረው የበሽታ መከላከያ አቅምም ሳይመክን በሰውነት ውስጥ ለረጅም ጊዜ እንዲቆይ ማድረግ የሚያስችለውን ዘዴ መፍጠር ነው። በዓለም ዙሪያ የሚገኙ ሌሎች በርካታ የመድኃኒት ቀማሚ ኩባንያዎችም በተመሳሳይ ለኮሮና ቫይረስ ወረርሽኝ ብርቱ መከላከያ ለመስራት የሚያስችላቸውን ግኝት በመቆናጠጥ የመጀመሪያው ለመሆን ብርቱ ትንቅንቅና ሩጫ ይዘዋል። ከዩናይትድ ስቴትስ ብሔራዊ ጤና ምርምር ኢንስቲትዩት NIH ጋር በትብብር በመስራት ላይ የሚገኘው የዩናይትድ ስቴትሱ የመድኃኒት ቀማሚ ኩባንያ ሞደርና እንደ ፋይዘር ሁሉ የቫይረሱን የፕሮቲን ሞለኪውል በመጠቀም የመከላከያ ክትባት ለመፈልሰፍ የሚያስችለውን ዘዴ በሰው ላይ ወደሚደረገው ሙከራ ያሸጋገረው ባለፈው መጋቢት ወር ውስጥ ነው። ኢኖቪዮ የተባለው ኩባንያም የክትባት ፍለጋ ጥረቱን ዲኤንኤ የተባለውን ሌላውን የቫይረሱን የፕሮቲን ቅመም ለቅመማ ዘዴው መጠቀም ትኩረቱ አድርጓል። ባዮኤንቴክ እና ፋይዘር የያዙት ይህ ቀደም ብለን በዝርዝር ያየነው ጥናት ታዲያ በሰዎች ላይ በተለያዩ ደረጃዎች የሚደረገውን የመጀመሪያ እርከን ሙከራ ገና ባለፈው ሳምንት ነው የጀመረው። የቻይናው ካንሲኖ ባዮሎጂክስ ግን በአንጻሩ ከሁሉ ቀድሞ እንደመጀመሩ ገና ድሮ በብዙ መቶዎች የሚቆጠሩ ሰዎችን የሚያሳትፈውንና የክትባቱ ፍቱንነትና ብቃት የሚጠናበትን የሁለተኛ ደረጃ ሙከራ ጀምሯል። ባለፈው ወር የጀመረው የብሪታንያው ኦክስፎርድ ዩኒቨርሲቲ ያካሄደ ያለው ሙከራና እንዲሁም የውሃንና የቤጂንግ ተመራማሪዎች በየፊናቸው እያከናወኗቸው ያሉት በሰው ልጆች ላይ የሚደረጉ ሙከራዎች ሶስቱም በተመሳሳይ ከዚህ ቀደም በክትባት ምርምር ስራዎች በአመዛኙ ጥቅም ላይ የሚውለውን ቫይረሱን ሰውነት ውስጥ ገብቶ በሽታ መከሰት የሚችልበት አቅሙን ካዳከሙ በኋላ በክትባትነት መልክ የሚወጋበትን ዘዴ ነው የመረጡት። የዩናይትድ ስቴትሱ ብሔራዊ ጤና ምርምር ኢንስቲትዩት የአለርጂና የተላላፊ በሽታዎች ጥናት ክፍል ዋና ኃላፊና ግንባር ቀደሙ የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ በሰጡት አስተያየት ዓለማችን በመጪው ዓመት የጥቅምት ወር ይሁንኛ ክትባት ባለቤት ትሆን ይሆናል የሚል ግምት አሳድረዋል። ፈተናው ግን አሉ ፋውቺ፣ ፈተናው ግን አንዴ ክትባቱ ከተገኘ በኋላ ትርጉም ባለው መልኩ ለሰዎች በብቃትና በሚፈለገው መጠን ወይም መዳረስ በሚችል መልኩ ማሳደግ ነው ሲሉ ሐሳባቸውን ቋይተዋል። ይወንዲ እንዳለ ግን ቀደም እንደተዋወቅ ነው የህክምና ተማሪው ማይክል ሲርኮርስኪ ያሉ በክትባቱ የሙከራ ጥናት በመሳተፍ ላይ የሚገኙ ሰዎች በዚህ የመጀመሪያ ደረጃ ሙከራ ክትባቱ መርዛማ ያለመሆኑንና በሚወስዱ ሰዎች ደህንነት ላይም የሚደቅነው አደጋ ያለመኖሩን ለማረጋገጥ የሚደረገውን ክትትልና ምርመራ በጥንቃቄ ይፈጽማሉ። እናም ሁሉም ነገር ተስፋ እንደተጣለበት እውን ከሆነ ካሁን ቀደም በየትኛውም ጊዜና ቦታ በክትባት መድኃኒቶች ፍለጋ ምርምር ሂደት ታይቶ በማያውቅ ቅልጥፍና ዓለምን ቀጥ ለማድረግ የተቃረበ የሚመስለውን የኮቪድ-19 ወረርሽኝ በብቃት ለመመከት የሚያስችለው ክትባት በየደረጃው የሚደረጉትን የሙከራ ሂደቶች አልፎ በያዝነው የአውሮፓውያኑ 2020 መገባደጃ መከላከያው ለሚያስፈልጋቸው የሰው ልጆች በሙሉ መሰራጨት ይጀምር ይሆናል የሚል ተስፋ
አሳድሯል። አመሰግናለሁ አሉላ። የተከበራችሁ አድማጮች አጠራጥር ያሉ መረጃዎችን ላካፍላችሁ። ለዛሬ ከመሰናበቴ በፊት የኢትዮጵያ ብሔራዊ ባንክ ትናንት ዌብሳይቱ ላይ ባሰፈረው ምንዛሪ www.nb.gov.et ላይ አንድ የዩናይትድ ስቴትስ ዶላር 34 ብር ከ37 ሳንቲም ነው። የባንኮች የመሸጫ ዋጋ የመግዣ ዋጋቸው 33 ብር ከ70 ሳንቲም ነው። አንድ ዩሮ 37 ብር ከ25 ሳንቲም፣ አንድ እንግሊዝ ፓውንድ 40 ብር ከ63 ሳንቲም ነው። የኢትዮጵያ ሜትሮሎጂ ኤጀንሲ ባወጣው የነገ ትንበያ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 28፣ ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው። በኢትዮጵያ ሜትሮሎጂ ኤጀንሲ ዌብሳይት www.etiomet.gov.et ብትገቡ ዛሬ ያወጣውንና የመጪዎቹን 3 ቀናት ትንበያ ዝርዝር ታገኛላችሁ። ሌሎችም ጠቃሚ መረጃዎችን ማግኘት መሳተፍም ትችላላችሁ።
Yeah.
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ፕሮዲውሰሩ ንጉሱ ታምሬና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተነን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። ራሳችሁን ከኮሮና ቫይረስ ተጠብቁ። ደህና ደሩ።